The Voice of America. ሁለት መቶ 50 ሺህ ዜጎች የሚሆን የሰብአዊ ድጋፍ ወደ ትግራይ ክልል መላኩን የኢትዮጵያ መንግስት አስታውቋል። የሰብአዊ ድጋፉን የሚያስተባብሩት ቡድኖች መሰማራታቸውንም አመልክቷል። የሰብአዊ ድጋፍ እንቅስቃሴ የሚመራው በኢትዮጵያ መንግስት መሆኑን የገለጹት የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይ አምባሳደር ሬድዋን ሁሴን የተባበሩት መንግስታትም ሆነ ሌሎች የሰብአዊ ድጋፍ ተቋማት የመንግስትን መመሪያዎችና የሀገሪቱን ህግ አክብረው እንዲሳተፉ አሳስበዋል። በትግራይ ወደሚገኘው ሽመልባ የስደተኞች ካምፕ እያመሩ እንደነበር የገለጹት የተባበሩት መንግስታት ሰራተኞች ተኩስ ያጋጠማቸውም ሁለት ኬላዎችን ጥሰው ሶስተኛውን ሊደግሙ ሲሉ ነው ብለዋል አምባሳደር ሬድዋን። በፖሊስ ቁጥጥር ስር የሚገኙት የህወሓት ስራ አስፈጻሚ ኮሚቴ አባል እና የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም እንደዚሁም በቀድሞ የትግራይ ክልል ምክትል ፕሬዚደንት አምባሳደር አዲስ አለም በሌማ ላይ ምርመራ እየተካሄደ መሆኑንም ቃል አቀባዩ አመልክተዋል። በሽሽት ላይ አሉ ካሏቸው የህወሓት አመራሮች አብዛኞቹም በጥቂት ቀናት ወይም ሳምንታት ውስጥ ተይዘው ለፍርድ ይቀርባሉ ብለዋል አምባሳደር ሬድዋን። የኢትዮጵያ መንግስት ዛሬ ለውጭ ሀገር ጋዜጠኞች የሰጠውን መግለጫ የተከታተለው እስክንድር ፍሬው ዝርዝሩን ልኮልናል።
ዛሬ በኢትዮጵያ መንግስት የተሰጠው መግለጫ ወደ ትግራይ ክልል መላክ የተጀመረውን የሰብአዊ ድጋፍ ጨምሮ ሌሎች ወቅታዊ ጉዳዮች የተነሱበት ነው። የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ እንዳሉት መንግስት ወደ ትግራይ ክልል ሰብአዊ እርዳታ ማድረስ ጀምሯል።
Currently we are able to dispatch non food and food items to deliver for more than 250,000 people in the region.
በአሁኑ ሰዓት ለ250,000 ሰዎች የሚበቃ የምግብና ምግብ ነክ ያልሆኑ አቅርቦቶች ጭን መላክ ይችላል። አብዛኛው የድጋፍ አቅርቦትም ዋናውና የክልሉ አካባቢዎች ደርሷል። የድጋፍ አቅርቦቱ ለሚያስፈልጋቸው መድረሱን የሚያስተባብሩ ከአደጋ ስጋት ቀነሳና ዝግጁነት ኮሚቴ አባላት የተውጣጡ ወደ 8 የሚጠጉ አስተባባሪ ቡድኖችን ማስተማርተናል። እንደዚህ አይነቱ አሰራር ለኛ የመጀመሪያችን አይደለም። የጌዲዮና ጉጂን እንደዚሁም ከዚያ በኋላ የተከሰቱ ግጭቶችን በተመለከተ ስንሰራ የካበተ ልምድ አዳብረናል ነው ያሉት። ሰባይ ድጋፍ በማድረሱ ሂደት ከዓለም አቀፍ አጋሮች ጋር ተባብረው እየሰሩ መሆኑንና ጥረቱም እንደሚቀጥል አቶ ምትኩ አብራርተዋል። ይሄም ሆኖ ግን ሰባይ ድጋፍ የማቅረቡ እንቅስቃሴ የሚመራው በኢትዮጵያ መንግስት መሆኑን ተናግረዋል። ይህንን ሐሳብ ያጠናከሩት የአስቸኳይ ጊዜ አዋጅ የመረጃ ፍሰት ቃል አቀባይና የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ዓለም አቀፍ ተቋማት እንዲረዱ ታሳስበዋል። ከዚህ አንጻር ደግሞ የተባበሩት መንግስታት የእርዳታ ሰራተኞች ሰሞኑን አጋጠማቸው የተባለውን ሁኔታ በመሳሌነት ጠቅሰዋል። ሮይተርስ የዜና ወኪል እንደዘገበው ኤርትራውያን ስደተኞች ወደሚገኙበት የሽመልባ የስደተኞች ካምፕ የተንቀሳቀሰ የተባበሩት መንግስታት የቅኝት ቡድን እንዲቆም ተደርጓል፣ ተተኩሶበታል። አምባሳደር ሬድዋን እንዳሉት ሁኔታው የተከሰተው የቡድኑ አባላት ከመንግስቱ ቅናና ፈቃድ ውጪ ሲንቀሳቀሱ ነው።
Yes, some of the UN staffs were actually detained and some were shot at. Why that happened? So this country is not no man's land. It has a government. It only has difficulty in the north.
አዎ የተወሰኑ የተባበሩት መንግስታት ባልደረቦች ተይዘዋል፣ ሌሎችም ተተኩሶባቸዋል። ያለምን ሆነ ይች ሀገር ባለቤት የሌላት ባዶ ቦታ አይደለችም፣ መንግስት አላት። መንግስቱ በሰሜን ኢትዮጵያ ብቻ ችግር አጋጥሞታል። እናም ወደ አንዳንድ አካባቢዎች መንቀሳቀስ እንደማይችሉ ተነግሯቸው ነበር። ነገር ግን ራሳቸውን ወደ ተለየ ለመምር ከተቱ በፍጥነት በመንዳትም ሁለት የፍተሻ ኬላዎችን ጣሱ፣ መሄድ ወደ ሌለባቸውና እንዳይሄዱ ወደ ተነገራቸው ቦታዎች ለመሄድ። እናም ሁለት ኬላዎችን ከጣሱ በኋላ ብቻቸውን ቀሩ። ሶስተኛውን ኬላ ሊጥሱ ሲሉ ደግሞ ተተኮሰባቸው፣ ተያዙ። አሁን ግን ተለቀዋል ነው ያሉት። እናም ሌሎችም ከዚህ ትምህርት ሊወስዱ እንደሚገባ አምባሳደር ሬድዋን አሳስበዋል።
This must be clear that this is Ethiopia, a country which has thousands of years of statehood. So no one can have a free ride. If anybody is told not to go, then they have to abide by
it. ይቺ ኢትዮጵያ መሆኗ ግልጽ መሆን አለበት። የሺህ ዓመታት የመንግስትነት ታሪክ ያላት ሀገር እና ማንም የማይገባውን ማግኘት ወይም እንደፈለገ መሆን አይችልም። ማንም ሰው እንዳይሄድ ከተነገረው ያንን ማክበር አለበት። የመንግስትን ማስጠንቀቂያ ችላ ብሎ በሌሎች ላይ ማሳበብ አይቻልም። ከየትኛው ማቅጣጫ የመጣ ምንም አይነት የኋላ ታሪክ ያለው ሰራተኛ የመንግስትን ትዕዛዝ ማክበር አለበት። መንግስት የሆነ አካባቢ የጸጥታ ስጋት አለ ብሎ ካመነ ሰዎች እዚያ ጋር ነው ማቆም ያለባቸው። ያ ለተባበሩት መንግስታትም ይሰራል። የተፈራረምነው ስምምነት የተባበሩት መንግስታትና እኛ በጋራ እንሰራለን፣ እኛ እንደ መንግስት የሰብአዊ ድጋፍ እንቅስቃሴውን እንመራለን በሚል እምነት ላይ የተመሰረተ ነው። እና እኛ እናስተባብራለን እንመራለን። ነገር ግን ድጋፍና አጋርን ፈልጋለን ነው ያሉት። በፖሊስ ቁጥጥር ስር የሚገኙትን የህዋት የስራ አስፈጻሚ ኮሚቴ አባልና የቀድሞ የፌዴሬሽን ምክር ቤት አፈጉባኤ ወይዘሮ ኬሪያ ኢብራሂምን በተመለከተ የተጠየቁት አምባሳደር ሬድዋን ምርመራ እየተካሄደባቸው እንደሆነ ገልጸዋል። እሳቸውና ቀደም ብለው በቁጥጥር ስር የዋሉት የቀድሞው የትግራይ ክልል ምክትል ፕሬዝዳንት አምባሳደር አዲስ አለም ቤሌማ በፖሊስ ምርመራ እየተካሄደባቸው እንደሆነ ነው አምባሳደር ሬድዋን አብራሩት። ጥቅምት 24 ቀን በመከላከያ ሰራዊት ሰሜን እዝ ላይ ስለተፈጸመው ጥቃትና ሌሎች ተያያዥ ጉዳዮች የሚያውቁትን ጨምሮ በተለያዩ ጉዳዮች ላይ ምርመራ እየተካሄደ መሆኑን የጠቆሙት ከተቀሩት የህዋት አመራሮች አብዛኛዎቹም በጥቂት ቀናት ወይም ሳምንታት ውስጥ ይያዛሉ ሲሉ ነው አምባሳደር ሬድዋን የተናገሩት። ያሉበት ቦታ ተለይቷል፣ አሳሳውም ቀጥሏል ብለዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።